ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ነሐሴ 4 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ነሐሴ 4 ቀን 251 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ያባ የባዳንን ጥቃት ባቅሙ እየመለሰ የኖረው ህዝብና አገርን ለመታደግ ነውና የህዝብ ጣላቶች ቢጠሉት አይገርመውም። ያባ ህዝብን አጭበርብረው ከመክበር እውነቱን ተናግረው መቀበርን በሚመርጡ የነቁ አባላት የታቀፈ ነው። ስለዚህም ለህዝብ ጣላቶች አመቺ አይሆንም። ጥሻ ወይስ ስሻ በሚል ርዕስ ከዝግጅት ክፍላችን የቀረበ ሀተታ ነው። ዜናውን ተከትሎ ይቀርባል። ከዚያም ዘረኛው ኮሎኔል መከላከያ ኃይሉን የሚጠቀመው አማራውን ለማጥቃት ሲፈልግ ብቻ መሆኑ ግልጽ ነው። ዋና ዓላማው እሱ ከሚያዘው ፓርቲ ያልተጠቃለሉትን አፋቸውን አዘግቶ ብልጽግና እያለ በሚጠራው የኦህዴድ ጥርቅም አማካኝነት ፍጹም አምባገነን ሆኖ የሚወጣበትን መንገድ ለማመቻቸት ነው። የወያኔ ግርፍ ነውና መሰሪነትን ይበልጥ ተክኖበት ብዙ የአገሪቱን ዜጎች በቃላት እያጃጃለ አባቶቻቸውና አያቶቻቸው በደምና አጥንታቸው ዋጋ ከፍለው ባቆዩት አገር ልጆቿን የባርነት ቀንበር ሊጨንባቸው ሁኔታዎችን እያመቻቸ ይገኛል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ ቅጽ 45 ቁጥር 5 የሐምሌ ወር 2012 ዓመተ ምህረት እትም የት ደርሰናል በሚል ርዕስ የቀረበውን አሰምተን ክፍል 1 ፕሮግራማችን ይተናቀቃል። በቅድሚያ ዜና። እሁድ ነሐሴ 3 ቀን የወላይታ ዞን ከፍተኛ አመራር አባላትን ጨምሮ በአጠቃላይ 26 ሰዎች በቁጥጥር ስር መዋላቸውን የደቡብ አካባቢ አስተዳደር አስታውቋል። ከታሰሩት መካከል በዞኑ አስተዳደር ውስጥ በስልጣን ላይ ካለው ፓርቲ አባላት ሌላ በተቃዋሚነት የሚንቀሳቀሱት የወላይታ ብሔራዊ ንቅናቄ የፓርቲ አደረጃጀት ኃላፊና የወላይታ ህዝብ ዴሞክራሲያዊ ግንባር ምክትል ሊቀመንበር እንዲሁም የአገር ሽማግሌዎችና ተወካዮች የተለያዩ አክቲቪስቶችና ግለሰቦች እንደሚገኙበት ይፋ የተደረገ ሲሆን ግለሰቦቹ የተያዙት ወላይታ ሶዶ ከተማ በሚገኘው ጉተራ አዳራሽ በስብሰባ ላይ በነበሩበት ወቅት መሆኑ ታውቋል። የክልል ባለስልጣኖች በቁጥጥር ስር ያሉትን ግለሰቦች ከወያኔና ከኦነግ ሸኔ ጋር ግንኙነት የነበራቸው በሚል ክስ ሰንዝረውባቸዋል። የዞኑ አስተዳደር ዋና ከተማ በወላይታ ሶዶ የመሪዎቹና የሌሎቹ ግለሰቦች መታሰር የወጣቶችንና የነዋሪዎችን ተቃውሞ ወዲያውኑ የቀሰቀሰ ሲሆን ወጣቶቹ ወደ አዳራሹ በመሄድ መንገዶችን ድንጋይ በመደርደርና ጎማ በማቃጠል መዝጋታቸውን የሶዶ ከተማ ነዋሪዎች ተናግረዋል። የተዘጉ መንገዶችን ለማስከፈትና ተቃዋሚ ወጣቶችን ለመበተን በተደጋጋሚ ጥይት የተኮሰ ሲሆን እስከ ምሽቱ 1 ሰዓት ድረስ በዘለቀው ተኩስ ቢያንስ 4 ሰዎች መገደላቸውና በርካቶች መቁሰላቸውን የዓይን እማኞች ይናገራሉ። ሰኞ ነሐሴ 4 ቀን ተቃውሞ የቀጠለ ከመሆኑም በላይ የትራንስፖርትና የንግድ አገልግሎቶች ዝግ ሆነው ውለዋል። በእለቱ የጸጥታ ኃይሎች በወሰዱት እርምጃ ቢያንስ 2 ሰዎች መገደላቸውን የዓይን እማኞች ለዜና ተቋሞች ገልጸዋል። የወላይታ ህዝብ የክልልነት ጥያቄ በሰላማዊ መንገድ ከቀረበ ከአመት በላይ የሆነው ሲሆን አገዛዙ ጥያቄውን በማድበስበስ ከህዝቡ ፍላጎት ውጪ የሆነ መፍትሄ መስጠቱ የህዝቡን ቁጣ ማስከተሉ ይታወቃል። በአሁኑ ወቅት በሰላማዊ መንገድ ጥያቄዎችን ባነሱ ክፍሎች ላይ የኃይል እርምጃ መውሰድ በአገዛዙ በኩል የሚታይ ጋጠወጥነት ከመሆኑም በላይ በአካባቢው ከፍተኛ ችግር ሊፈጥር እንደሚችል ማስተዋል ተገቢነት ያለው ነው ሲሉ የኢትዮጵያን የፖለቲካ ሁኔታ በቅርብ የሚከታተሉ ክፍሎች በጥብቅ አስጠንቅቀዋል። ከተናገረ 8 ወራት ሆኖታል የተባለለትና ሰሞኑን ቅጁ በተለያዩ ሚዲያዎች የተሰራጨው የኦሮሞ ምክትል ፕሬዝዳንት ሽመልስ አብዲሳ ንግግር በኮሎኔሉ የሚመራው የኦሮሞ ጠባብ ቡድንን እቅድና ፍላጎት ምን እንደሆነ በደንብ ያጋለጠ መሆኑ ተነገረ። ለ20 ደቂቃ ያህል የቆየው የግለሰቡ ንግግር የኦሮሞ የበላይነትን እውን ለማድረግ እየተወሰዱ ያሉ በርካታ ጉዳዮችን ያነሳ በመሆኑ ሁሉንም ለመጥቀስ አስቸጋሪ ቢሆንም ዋና ዋናዎቹን በግልጽ ማስቀመጥ ይቻላል። ለሰው በንግግር ውስጥ የብልጽግና ፓርቲ ውስጥ የኦሮሞ ድርሻ ከፍተኛ እንዲሆን በመደረጉ ከእንግዲህ የኢትዮጵያ መሪ የሚሆን ከኦሮሞ ብቻ ወይም በኦሮሞ ፈቃድ ብቻ መሆኑንና አማርኛ ቋንቋን በመግደል ኦሮምኛ አማርኛን ተክቶ ብሔራዊ ቋንቋ ስለሚሆንበት ሁኔታ እቅድ የአዲስ አበባ በሕጋዊ መንገድም ሆነ በሕገወጥ መንገድ ዴሞግራፊውን በመለወጥ አዲስ አበባን ጥቅማ ቢስ በማድረግና ወሰን በማካለል በኦሮሞ ቁጥጥር ስር ለማድረግ እየተሰራ መሆኑን ያጋልጣል። የድምጽ ግጭት በአሁን ወቅት የትኛው ወገን ለምን ዓላማ ይፋ እንዳደረገው ባይታወቅም ለአገዛዙ ቁንጮች ጭፍን ድጋፍ የሚሰጡትና ግለሰቡን ከሰማይ እንደተላከ ሙሴ ለሚቆጥሩት ክፍሎች ጥሩ ትምህርት ሊሰጥ ይችላል ተብሏል። በተያያዘ ዜና የኦሮሞ ብልጽግና ፓርቲ ክፍል ሰሞኑን ባደረገው ስብሰባ ለማ መገርሳ፣ ጠይባ ሐሰንና ሚልኬሳ ሚደጋን በጊዜያዊነት ያገደ መሆኑን አስታውቋል። ለማ መገርሳና ሚልኬሳ ሚደጋ ኃላፊነትን ባለመወጣትና የፓርቲውን ሚስጥር ለሌላ አሳልፎ በመስጠት የሚል ክስ የቀረበባቸው ሲሆን ጠይባ ሐሰን ኃላፊነትን ካለመወጣት ሌላ ሰሞኑን ባሩሲ አካባቢ በተካሄዱ የግድያና የንብረት መውደም ወንጀሎች እጇ እንዳለበት ተጠቁሟል። ግለሰቦቹ የብልጽግና አባል ሆነው የሰሩበት ጊዜ እንዳልነበርና አሁንም በስብሰባ ላይ እንዳልነበሩ የሚያስታውሱ ዜጎች በአሁኑ ወቅት ተባረዋል በማለት መግለጫ ማውጣት የፕሮፓጋንዳ ዘመቻ ከማድረግ ውጭ ትርጉም የለውም ይላሉ። የወያኔ ቡድን ዋና ደጋፊ በመሆን በ1982 ዓመተ ምህረት ቶሮንቶ ላይ የተካሄደውን የኢትዮጵያን ኮንፈረንስ እንዲከሽፍ የታገለውና በ1997 ዓመተ ምህረት ምርጫ አስታራቂ በመምሰል የቅንጅት መሪዎች ጥፋታቸውን አምነው እንዲፈቱ ሴራ የጠነሰሰው ስመጥፎ ኤፍሬም ይስሐቅ አሁንም በኢትዮጵያ ውስጥ ጉዳይ ጣልቃ ለመግባት ሌላ የፖለቲካ ቁማር ለመጫወት እየተራወጠ መሆኑን ውስጥ አዋቂዎች አጋልጠዋል። ሰሞኑን በውጭ አገር አገዛዙንና የወያኔን ቡድን የሚያስታርቅ አንድ የዲያስፖራ ቡድን አቋቁሞ የእርቁን ተግባር ለመጀመር ለሁለቱም ክፍሎች ደብዳቤ ጻፈ መሆኑ ታውቋል። ቡድኑ ለአገዛዙ በጻፈው ደብዳቤ በወያኔ በኩል እሺ ማለት ፍንጭ ማግኘቱን ጠቅሶ በአገዛዙ በኩል አውንታዊ መልስ ካገኙ ወደ ኢትዮጵያ ለመንቀሳቀስ ዝግጁ መሆኑን አስታውቋል። የቡድኑ ተልእኮ የወያኔ ቡድንና አገዛዙን ብቻ በማስታረቅ ሳይወሰን እስር ቤት ያሉትን ወንጀለኞች ለማስለቀቅ ያለመ መሆኑንም ውስጥ አዋቂዎች ተናግረዋል። እሁድ ነሐሴ 3 ቀን በየመን ማሪብ በተባለ ግዛት ማህሊያ ወረዳ ውስጥ አክባት አልራኪም በተባለ ቀበሌ በሳውዲ አረቢያ የሚመራው ጥምር ጦር በተተኮሰ ከባድ መሳሪያ 3 ኢትዮጵያውያን ስደተኞች የተገደሉ መሆናቸውን አንድ የኢራን የዜና ተቋም ዘግቧል። ኢትዮጵያውያኑ የተገደሉት ተጠልለው በሚገኙበት ቤት ውስጥ መሆኑንም ለማወቅ ተችሏል። የሐጫሉ ሁንዴሳን ግድያ ተከትሎ በአዲስ አበባና በተለያዩ ቦታዎች ከተካሄዱ አሰቃቂ ጭፍጨፋዎችና የንብረት ውድመቶች ጋር በተያያዘ ታስረው የነበሩ የሃንዲ ከመንበር ኢንጂነር ይልቃል ጌትነትና የምክር ቤት አባሉ ወንዳለው አስናቀ ሰኞ ነሐሴ 4 ቀን ፍርድ ቤት ቀርበው ፖሊስ 14 ቀናት ተጨማሪ ምርመራ ጊዜ ቢጠይቅም ፍርድ ቤቱ 9 ቀን ብቻ የሰጠመውን ታውቋል። ልደቱ አያሌውስ ነሐሴ 4 ቢሾፍቱ ወረዳ ፍርድ ቤት ቀርቦ አለጠበቃ የተከራከረ ሲሆን ዳኛው የልደቱ የዋስትና ጥያቄና የምርማሪ ፖሊሱን የ14 ተጨማሪ ቀናት ጥያቄ ውድቅ በማድረግ 7 ቀን ብቻ ፈቅዶ ለነሐሴ 11 ተለዋጭ ቀጠሮ ሰጥቷል። በሌላ በኩል በአዲስ አበባ በነጃር መሐመድ መዝገብ ላይ ፍርድ ቤቱ የቅድመ ምርመራ ምስክሮችን በአራዳ ምድብ ችሎት በልደታ አዳራሽ መስማት ጀምሮ የነበረ ሲሆን ነጃር ዳኛው ገለልተኛ ሆኖ ጉዳያችን ላይመለከትልን ይችላል በሚል ባለ 7 ገጽ አቤቱታ አቀረበዋል። ዳኛው አቤቱታውን ተመልክቶ መዝገቡ እንዲመረመርና በመዝገቡ ላይ ትዕዛዝ እስከሚሰጥ ድረስ በእስር እንዲቆዩ መመሪያ ሰጥቷል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል።
አጋደውካው ወዳመነቱ ለዚህ ካበቃው ከርታምነቱ ለዚህ ካበቃው ካው እና ታገሩ ደንታ አይደለም ለወገኖቹ ደንታ አይደለም ከሆዱ ሌላ የማይታየ አለሁ አለሁ ሲያሸረግድ ሽር ጉድ ሲያፈደፍድ መስሎ ለማደር ታሪክ ሲንድ አንጓሎ ታለው እንደ ክርዳድ ወይ ጊዜ ደጉ አሳየን ጉድ
ወይስሻ ጉልበቴን አፈረጥማለሁ ብሎ የሚያምን ገዢ ሁሉ ህዝብን በየጥሻው ከመአት በየስሻው ላይ ቢመለከት ይመርጣል። ምክንያቱም በየጥሻው መውደቅ ለመብ ለነጻነት ከመታገል የሚመጣ ሲሆን በየስሻው መጠለል ደግሞ የሚያተርፈው የራስ ህይወትን ያለ ጊዜው መቅጨት ብቻ ሳይሆን ህዝብን ከእድገት መቅጣትን ጭምር በመሆኑ ነው። ስለዚህም አጓጉል መሪዎች የህዝብን መታፈን ምርጫቸው ሲያደርጉ የግል ብልጽግናቸውን በመፈለግና የህዝብን አንገት ማቅናት ባለመሻት ነው። ያ ብቻ አይደለም። ህዝብ ደንዝዞና ፈዞ ገዢ የሚለውን ብቻ እየሰማ እንዲኖር ስለራሱም ሆነ ስለሀገሩ እንዳያስብ ስለሚፈልጉ ጭምር ነው። በዚህም ነው ገዢዎቹ የጭቆና ዘመናቸውን የሚያራዝሙበትን ዘዴ በመመረጥ ዛሬም ከዚያ ሁሉ የመከራ ዘመን በኋላ የኢትዮጵያ ህዝብ ለኮሎኔሉ አገዛዝ ሰለባ የሆነው። ኮሎኔሉ የህዝብን ሙሉ ድጋፍ ለማግኘት ቢፈልግም አላገኘም። ያምባገነን ስርዓት እንዳያሰፍ ደግሞ አቅም የለውም። ድጋፍ አግኝቶ መንግስት ለመባል ይፈልጋል። ይህን ለማድረግ ግን ተፋላሚዎቹን የማሸነፍ አቅም ስለሌለው በሱ ድክመት ምክንያት በህዝብ ላይ አሰቃቂ ግድያ ሲፈጸም እየተስተዋለ ነው። ነገር ግን ከዘመን ከታሪክ ከትውልድ የትግል ጉዞ መማርና መረዳት ቢፈልግ ኑሮ ይህን ያህል ርቀት ባልተጓዘ ነበር። ምክንያቱም በማታለል በማጭበርበር በማስፈራራት በማባበል የሚገኝ የህዝብ ድጋፍ ልባዊና እውነተኛ አለመሆኑን ከደርግ ዘመን ከወያኔ ዘመን ውድቀት ተገንዝቦ ለትክክለኛ የህዝብ ተሳትፎ በጣረና የሀፋንን በጠላትነት ፈርጆ ዘመቻ ባላካሄደበት ነበር። ይሀባ ይህን አይነት ወንጀል ሲፈጸም አይቶ ለማን ዝም እንዳለው ዝም ብሎ እንዲያሳልፍ ይጠበቅበታል? የንጉሱ ዘመንን የህዝብ ረሃብ እልቂት ዝም ብሎ ተመለከተ? የደርግን የማጭበርበር ሶሻሊዝም አሜን ብሎ ተቀበለ? የወያኔን የዘር ፖለቲካ ገና በእንጭጩ ለመቅጨት ተዋደቀ እንጂ እንደ አንዳንዶቹ አምኖ አደረ። የትኛውን የህዝብ ጠላትነት ስሜት ነው ይሃባል ታገለው? በመሆኑም የኮሎኔሉን አገዛዝም በእልልታ ይቀበላል ተብሎ አይታሰብም። ይህ በመሆኑም ነው ከዋሽንግተኑ የጫማ መሳም ስነ ስርዓትም ሆነ ከአዲስ አበባው እንኳን ደህና መጣችሁ ጭፈራ ተካፋይ ያልሆነው። ሁሉም የህዝብ ጠላቶች በህዝብ ላይ በሚያደርጉት ተንኮል ይሃባል ለማካተት ባለመሞከራቸው እናደንቃቸዋለን። ቢያንስ ውሃና ዘይትን እንቀላቅል ብለው አልሞከሩምና። ይሃባ የህዝብ ጥቃትን እያየ የሚያሳልፍ ድርጅት አይደለም። ይሃባ ለጥቅም ብሎ ህዝብን አጋልጦ የሚሰጥ ፓርቲ አይደለም። ይሃባ የባዕዳንን ጥቃት በአቅሙ እየመለሰ የኖረው ህዝብና አገርን ለመታደግ ነውና የህዝብ ጠላቶች ቢጠሉት አይገርመውም። ይሃባ ህዝብን አጭበርብረው ከመክበር እውነቱን ተናግረው መቀበርን በሚመርጡ የነቁ አባላት የታቀፈ ነው። ስለዚህም ለህዝብ ጠላቶች አመቺ አይሆንም። የኮሎኔሉ አገዛዝ ጭልጥ ወዳለ አምባገነንነት ከመታጠፉ በፊት አዋጭውን መንገድ ለአገርም ለወገንም የሚበጅ መሆኑን በመጠቆም የሽግግር መንግስትን አስፈላጊነት ተንትኖ አስረድቷል። ይሃባ የሽግግር መንግስት ፍቅርም የግል ትርፍም የለውም። ትርፉ ለህዝብና ለአገር ነው። ትርፉ ለሰላም ነው። ትርፉ ለሁሉም የፖለቲካ ተፋላሚ ወገኖች ነው ብሎ ስለሚያም ብቻ ነው። ዛሬ አገዛዙ የሚወስደው እርምጃ አግባብነት አለው ለማለት የሚቻል አይደለም። ምክንያቱም ብዙ ነገሮችን ቀላቅሎ የያዘ ንጹህን ከወንጀለኛው መለየት የተሳነው ሁሉንም ያለ ማስረጃ ይዞ ማስረጃ ማፈላለግ ላይ ያለ እንደ በፊቱ ለማጭበርበር ታስቦ መሆኑን የሚጠቁም እንጂ ወንጀለኛን ለመለየት የሚደረግ አለመሆኑ ግልጽ ነው። ይህ አይነቱ እርምጃ መወሰድ የነበረበት የሽግግር መንግስትን ለመመስረት ቢሆን፣ ይህ አይነቱ እርምጃ የሰላም ጸር የሆኑ ኃይሎችን ለይቶ ለመቅጣት ቢሆን፣ ይህ አይነቱ እርምጃ ችግሮቹ ሁሉ ከመከሰታቸው በፊት ጥንቃቄ እንዲደረግ ለማስቻል ቢሆን፣ ይህ አይነቱ እርምጃ አገርንም ህዝብንም ከአደጋ ለማውጣት ቢሆን ባልከፋ ነበር። ግን አለመሆኑ ገሃድ የወጣ ነው። እርምጃው የተወሰደው የአገርና የህዝብን ሀብት በዘረፉት ላይ አይደለም። እርምጃው የተወሰደው ይህን ሁሉ ወንጀል በሚያሰራው የዘር ፖለቲካ አራማጅ በሆነው የወያኔ ህገ መንግስት ላይ አይደለም። የሐሳብ ልዩነቶች በሽግግር መንግስት ጊዜ ውስጥ በሚከተቱ ምክክሮች፣ በፖለቲካ ፓርቲዎች ውይይቶች፣ በህዝብ ወኪሎች ማለትም ከሴቶች ማህበራት፣ ከወጣቶች ማህበራት፣ ከአዛውንት ስብስብ፣ ከገበሬዎች፣ ከልዩ ልዩ የሙያ ማህበራት፣ ከመምህራን፣ ከአርበኞች ማህበር፣ ከአባገዳዎች፣ ከምሁራን ስብስብ፣ ከወታደሩ ወኪሎች፣ ከፖሊስ ወኪሎች ወዘተ እንዲሆንና ማንንም ያላገለለ አገር አቀፍ የህዝብ የይቅርታ ቀን ተወስኖ ይደረግ የሚለውን የኢሃፓ ምክር ችላ ብሎ የተደረሰበትን የጭፍጨፋና የደም መቃባት ክስተት እያየን እንገኛለን። ማን ነው ለዚህ ሁሉ ተጠያቂ? አሁንም ቂም በቀሉን ትተን ለአገርና ለህዝብ የሚበጅ ነገር እንስራ ካልን መፍትሄው የፖለቲካ መሪዎችን በጅምላ ማሰር ሳይሆን በቂ የወንጀል ድርጊት ከፈጸሙት ሌላ አማራጩ እስር ሳይሆን ምክክር ነው። መንገዱ ይህ ብቻ መሆኑን አምኖ ጊዜያዊ መንግስት መስረታን መቀበል ለነገ የሚሉት ጉዳይ አይሆንም። ድል ለኢትዮጵያ ህዝብ። አያውቁንም ለካ አያውቁንም፣ አያውቁንም እኛን አያውቁንም፣ አያውቁንም እንዴት አያውቁንም፣ አላወቁን ኢትዮጵያዊ አያውቁንም ለካ አያውቁንም። We'll be right back.
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 45 ቁጥር 5 ሐምሌ 2012 ዓመተ ምህረት የትርሰናል በኢትዮጵያ ዴሞክራሲያዊ ስርዓት እንዲሰፍን ህዝቧም በእኩልነትና በአንድነት እንዲኖሩ የህግ የበላይነት እንዲረጋገጥ በኢትዮጵያውያን ሙሉ ተሳትፎ በአገሪቱ ላይ የበላይ የሆነው ህገ መንግስት በህዝብ ውይይት እንዲጸድቅና ብሎም ህዝቡ የስልጣን ምንጭነቱንና ባለቤትነቱን ተግባራዊ በማድረግ በራሱ ሙሉ ፈቃድ የሚያስተዳድረውን በህግ አግባብ የሚመርጥበት መረጣው አካል ላይ እምነቱን ካጣ የብቃት ጉድለት ካገኘ ወይም ህገ መንግስታዊ ጥሰት ተፈጽሟል ባለበትም ወቅት መልሶ የመረጣውን ከስልጣን የማውረድ መብቱ ይረጋገጥ ዘንድ ትግል ሲካሄድ ወደ ግማሽ ምዕተ ዓመት ተጠግቷል። ይሁን እንጂ ህዝባችን ድረጅም ዓመታት መስዋዕትነት እየከፈለ የጀመረውን ትግል ቢቀጥልም ዛሬም ከአምባገነን አገዛዝ ራሱን ማላቀቅ አልተቻለውም። መንግስታዊ ስልጣን ከባለነፍጥ ወደ ባለነፍጥ እየተዘዋወረ ቀጥሏል። ከዚህ አስከፊ አዙሪት ለመውጣት ባለባታዊውን ስርዓት ታግሎ በማስወገድ በቦታው ህዝብን ያማከለ ዲሞክራሲያዊ መንግስት ማቋቋም ይቻል ዘንድ ህዝባዊ መንግስት መመስረት ግድ እንደሚል ተገንዝቦ ትግሉን በማካሄድ ላይ ያለ ነበር። ወታደራዊው ጁንታ ጣልቃ ገብቶ ልክ እንደሆነ አገዛዝ ሁሉ እኔ ያውቃላችኋለሁ በሚል ስልጣንን ከህዝብ የነጠቀው። ከዚያም ያለምንም ደም በሚል እብሪትና ባዶ ጩኸት ለ17 ዓመታት አገሪቱን በልጆቿ ደም አቅልቶ አንድ ተከላካይ ተወለደ ቅርጥፍ አርጎ በልቶ ከውርደት በፊት ሞተን የሚሻ የትግል ወኔንና የዜግነት ክብርን ሰብሮ ወያኔ ለሚባል ዘረኛ ረመኔ አጋልጦ አትፈረጠጠ። ይህን ክፍተት የተመለከቱ ወትሮም ያልተኙላት ባዕዳን ኢትዮጵያዊነትን ከሙሶሎኒ ባልተናነሰ የሚጠላና የሚፈራ ዘረኛ ቡድን በብዙ ሚሊዮን ድጎማ አጠናክረው ለስልጣን አበቆ። ኢትዮጵያን ዳገር ህልውና ከፍተኛ አደጋ ላይ የወደቀው ከዚያ ከተረገመው ግንቦት ወር 1983 ዓመተ ምህረት ጀምሮ ነው። ያፓና በዙሪያው የተሰባሰበው ትውልድ ወደር በማይገኝለት የደም ታሪክ ህይወቱን የገበረለት የጊዜያዊ ህዝባዊ መንግስት ጥያቄ ትውልድ ተሻጋሪ በሆነ ትግል እየተካሄደ ቢቆይም በጋዲ ምሁራንና ሉዓላዊነቷን በናቀው እና በረገጠው የባዕድ አገር ሴራ የህዝብን ዓላማ ከግብ ሳይደርስ መጨረሻው ሰዓት ላይ ድሉን ተነጠቀ። ይህ በጎጥ ዙሪያ የተሰባሰበና በጸረ ኢትዮጵያነት የታነጸ ወሮ በላ ቡድን በአሜሪካን ቀልባት አዝሎ አይበገሬ ልጆቿ ባለቁባት ኢትዮጵያ ላይ ስልጣኑን አደላደለ። ወዲያውኑም ታሪካዊ የሆነችውን አገር ለመበተን ያሴረበትን ሰነድ ህገ መንግስት ብሎ በአገርና በህዝብ ላይ ጫነ። በጊዜው ወያኔ ጠባብ ብሔረተኛና ጸረ ኢትዮጵያ ቡድን በመሆኑ ስልጣን በእጁ ከገባ አገሪቱን በቀላሉ ወደማትወጣው ቀውስ ውስጥ እንደሚከነታት የተገነዘበው ኢህአፓ ሁሉን ያካተተ ሽግግር መንግስት እንዲቋቋም የትግል ጥሪ አድርጎና ተንቀሳቅሶ የአንድነት ድርጅቶች የተሰባሰቡበት የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ኢዲሃቅ ሚያዚያ 1983 ዓመተ ምህረት ተመሰረተ። ሆኖም በግንቦት 1983 ዓመተ ምህረት ጸረ ኢትዮጵያ በሆነው በአሜሪካ የውጭ ጉዳይ የአፍሪካ ክፍል ምክትል ዴታ ሃርማን ኮሆን ሰብሳቢነት ለንደን ላይ ሶስቱ ተገንጣይ ድርጅቶች ወያኔ፣ ኦነግና ሻቢያ ስልጣኑ ያለቀለት ደርግ የውጭ ጉዳይ ኃላፊ የነበረና ጥቂት ከሃዲ አዛውንቶች እንደ ሽማግሌ በተገኙበት በወቅቱ ብዛት ያላቸው የአንድነት ድርጅቶችን ያካተተውን የኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅትን ያባ ስላለበት ብቻ እንዳይገኝ መክረው ኢትዮጵያን አጥብቆ በሚጠላት በወያኔ እጅ እንድትወድቅ በየኑባት። በጊዜው ተነሳስቶ የነበረው የተቃውሞ እንቅስቃሴም ጊዜ እንስጣቸው በሚሉ አሽቃባጮችና የባዕዳን ተንኮል ትውልድ ያለቀበት የትግል ውጤት ዳግም መነጠቁን በምጸት የምናስታውሰው የቅርብ ታሪካችን ነው። ወያኔም ደደቢት ላይ ያወጣውን መርሃ ግብር ያገዛዝ መርሆ አድርጎ በስራ ላይ ለማዋል በስሩ በፈለፈላቸው በመቶዎች የሚቆጠሩ የጎሳ ስብስቦች አማካኝነት በማንነቱ ቆርቶ አንድ ሆኖ የኖረውን ህዝብ በዘር ክልል አጠረው፣ ቀጥሎም አማራውን ጠላት አድርጎ የጥላቻ መርዙን አሰራጨ። ብዙ ሳይቆይ በአርባ ጉጉ፣ በአሶሳ፣ በአደባባይ ኢየሱስ ወዘተ አማራው ላይ እጅግ አሰቃቂ ፍጅት አካሄደ። ትግራይ እንድትለማ ሌላው ሁሉ ይድማ በሚል ወታደራዊ ዘረኛ እንቅስቃሴ አጎራባች የጎንደርና የወሎ መሬቶችን ነጠቀ። በተለይ በወልቃይት የነዋሪዎቿን ማንነት አጥፍቶ ትግሬዎች በሚል ለመተካት ፍጹም አረመኔ የሆነ የዘር ማጥፋት ዘመቻ አካሄደ። አገሪቱንም ክልል በሚለው ጸያፍ ቃል በዘር አካለለ። ብሔራዊ ቋንቋን ወይም መስሪያ ቋንቋን አዳክሞ የዜጎቿን ማኅበራዊና አገራዊ አንድነት ለማፍረስ ዘመቻ አካሄደ። ኢትዮጵያዊ ማንነትን ለመሻር ሕጋዊ መታወቂያው ላይ ሳይቀር የጎሳ ማንነት እንዲሰፍር አስገደደ። የችግር ሁሉ መንስኤ ነፍጠኛ አማራ ነው በሚል ቀስቀሳ ጠባብነትንና ዘረኝነትን አራገበ። ክፍፍልን ለማጦስ ሲልም ምንም አይነት ቅድመ ዝግጅት ባልተደረገበት የትምህርት አሰጣጥ በየቋንቋ ይሁን በሚል ትውልድ ገዳይ ፖሊሲ አጸደቀ። የብሔር ብሔረሰቦች መብት ብሎ ባወጣው አንቀጽም መገንጠልን ሕገ መንግሥታዊ መብት ነው ብሎ አገር አፍራሽ መርሆውን ይፋ አደረገ። ለአንድ አገር ብሔራዊ ደህንነትና ሕልውናው ቁልፍ ስፍራ የሚሰጠውን የባህር በር እንዲዘጋ ለወዳጅ ቀርቶ ጠላትንም ባስከረመ ደረጃ ተሟግቶ አስፈጸመ። በመጨረሻም ኢትዮጵያን የሚያክል የቆዳ ስፋትና የሕዝብ ቁጥር ያላት አገር ከውጭው ዓለም ጋር ለመገበያየት የሁለተኛ አገር ጥገኛ ሆነች። ሉዓላዊነቷንና የግዛት አንድነቷን ለማስጠበቅ ስፍር ቁጥር የሌላቸው አርበኞች የተሰውላትን አገር ዳር ድንበሯን የፖለቲካ ጥቅሙ መሞዳሞጃ አደረገ። በ1990 እስከ 92 ዓመተ ምህረት በመቶ ሺዎች ያለቁበት የባድመንም ጉዳይ እንዲሁ ደማቸውን ደመከልብ አደረገው። ወያኔ አገርን ከስረ መሰረቱ ነቅሎ የዘረፈ ብቻ ሳይሆን ዘርፎ ለዘራፊ የሰጠ፣ አገርን ለመሬት ቅርምት አመቻችቶ ቁጥር ስፍር የሌለውን አርሶ አደር አርብቶ አደር አፈናቅሎ ሜዳ ላይ የበተነ፣ አገርና ሕዝብ ላይ በታሪክ አቻ የማይገኝለት ወንጀል የፈጸመ ዘረኛ አገዛዝ ነው። ይህ አይነት ፈታኝ 27 ዓመታት ከፋፋይ ዘመቻና ፋሽስታዊ ሰቆቃ እየደረሰበት ሕዝባችን ወያኔ ያጠመደው ቦምብ አገርን የሚያፈርስ እንደሆነ ተገንዝቦ በተቻለው አቅም ሁሉ ታግሎ ኢትዮጵያዊ ማንነቱን ጠብቆ በማቆየት አክሽፎታል። እንደሚታወሰው በ1997 ዓመተ ምህረት የሀገር ሀብት ዘርፎ የደለበውና የፖለቲካ ስልጣን ሙሉ በሙሉ በራሱ ብሔር ተወላጆች መዳፍ መግባቱን የተማመነው የወያኔ ቡድን ምርጫ በሚለው ቧልት ውስጥ ዘና ብሎ እና ደፍሮ በከፈተው ውድድር ሕዝብ የማይረሳ ትምህርት ሰጥቶት ነበር። የኢትዮጵያ ሕዝብ ጎሳ ወይም ሃይማኖት ሳይል በብሔራዊ መርሆዎች ዙሪያ ለተሰለፉ የአንድነት ኃይሎች ለቅንጅትና ለህብረት ድምፁን ሰጠ። ወያኔና ደጋፊዎቹ ባልጠበቁት የዜጎች ንቁነት ተደናገጡ። ወያኔ በጠራው ሜዳ ሕዝብ አሽቀንጥሮ ሲጥለውና የለመደው ኮረጆ መገልበጥም አላዋጣው ሲል የተቃዋሚ ፓርቲ መሪዎችንና ተመራጮችን ዘብጥያ አወረደ። ምርጫው መጭበርበሩን ተቃውሞ የወጡ ወጣቶችንም ባልሞ ተኳሾች በመቶዎች ገደለ። በብዙ ሺህ የሚቆጠሩትን በየማጎሪያ ጣቢያው አስሮ አሰቃየ። የብዙዎችንም መዳረሻቸውን አጠፋ። ከዚያም የአንድነት ኃይሉን ለማዳከም የዘርና የሃይማኖት ክፍፍል ለማስፋት ያለ የሌለ ኃይሉን ሁሉ አሰማራ። በተለይም ኦሮሞውና አማራውን የማለያየት ዓላማው ላይ ትኩረት ሰጥቶ በሰፊው ተንቀሳቀሰ። ይህ እኩይ ተግባሩ ውጤት አላስገኘለትም የሚል ካለ በስለላው መረብ ውስጥ ቱባ ባለሥልጣን የነበረውና በአድዋዎቹ ወንበር ላይ የተተካው ሹም ገና ቤተ መንግሥቱን እግሩን እንደ ረገጠ ጸረ አማራና ጸረ ክርስትና የኦሮሞ ጽንፈኛና የምንጫ አሸባሪዎችን በክብር ጋብዞ በዙሪያው ማሰባሰቡን ልብ ይሏል። ዛሬ በአማራውና በክርስትና ሃይማኖት ላይ ፍጅት እያካሄደ ያለው ዘረኛ መንጋ እስከ መሪዎቹ የተጸነሰው ወያኔ ፌዴራሊዝም በሚለው የአፓርታይድ አገዛዝ መሆኑ መዘንጋት ያለበት አይመስለንም። በመዲናዋም ላይ ኦሮሞ ልዩ ጥቅም አለው የሚለውን መሰሪ ስንኝም ሆነ የኦሮሚያ ዋና ከተማ ከናዝሬት ድንገት ፊንፊኔ ከኛ መባሉም እንዲሁ። ሟቹ የወያኔ መሪም ሆነ አማካሪዎቹ መዘዙን ዘንግተውት አልነበረም። ወያኔም ሆነ ቡድኑን የተካው ዘረኛ አገዛዝ እጅግ ለሚጠሉት የኢትዮጵያ ሕዝብ የአንድነት ምሳሌዎች ናቸው ብለው ጥርስ በነከሱባቸው የኢትዮጵያ ከተሞች ላይ መንጋ እያደራጁ ለእልቂት ከማሰማራታቸው በፊት እርሻውን ያዘጋጁት ቀደም ብለው ነበር። ድሬዳዋን በ40/40 20 የዘር ግንድ የሸነሸኑትን ልብ ይሏል። እዚህ ላይ ነገሮች የተለወጡ በመሰሉ ቁጥር እንዴት ራሳቸውን በአዲስ መልክ እንደ ደጋገሙ ለመጠቆም ያህል እንጂ ወየኔ ኢትዮጵያ ላይ ያደረሰውን በደል ወይም የፈጸመውን ወንጀል እንዲህ በቀላሉ ዘርዝሮ መጨረስ ይከብዳል። ይህ የወያኔ ግፍ ሞልቶ ከፈሰሰ ውሎ አድሯልና የኢትዮጵያ ሕዝብም ትዕግስት ያለ ቦታው አገር እንደሚያሳጣ አስተውሎ ታግሎታል። በ27 የመከራ ዓመታት ውስጥ ብዙ የሕይወት ዋጋም ተከፍሏል። ትግሉ አንዴ እየተፋፋመ ሌላ ጊዜ እየተደናቀፈም ቢሆን አልቆመም። የትግል ጉልበቱ ቀጣይነቱ ነውና ሞት፣ እስራት፣ እንግልት ለሀገርና ለወገን ስርየት የሚከፈል ዋጋ መሆኑን ተገንዝቦ ህዝብ ቆርጦ ከተነሳ የትኛውንም አይነት እብሪት ያሳበጠውን አምባገነን ከተራራ ጫፍ ላይ አውርዶ እንደሚጥለው ታሪክ መሰከረ ነው። ወያኔም ከዚሁ ታሪካዊ እውነታ አላመለጠም። ማህበራዊ ፍትህን ለማስፈን ታላቅ ራዕይ አንግቦ ለሚነሳ ሁሉ የሚከብደውን ያህል ማጎብደድና ረስወዳድነት ስር እንዲሰድ ከተፈቀደለት በጥቂት ግብዞች እጅ መፍረሱም በተቃራኒው የቀለለ ሊሆን ይችላል። የ27 ዓመት የወያኔ ቡድን ዘረኛ አገዛዝ ያንገፈገፈው የኢትዮጵያ ህዝብ ከእንግዲህ በቃን ስርና ሞት ከትግል አይገታንም ብሎ ቆርጦ ተነሳ። በመሆኑም ቀስ በቀስ ትግሉ እየተፋፋመ ሄዶ በ2010 ዓመተ ምህረት አገዛዙ በለመደው መንገድ መግዛት ያልቻለበትና ህዝብም ከእንግዲህ አልገዛም ብሎ ማንቁርቱን የያዘበት ወሳኝ ደረጃ ላይ ደረሰ። ከዚህ በተጨማሪ አገዛዙ በውስጥ ቅራኔና ሙስና መንቀዙ ውድቀቱን አቀረበው። ኦሮሞና አማራውን አላይቼ ገና 100 ዓመት እገዛለሁ በሚል ትዕቢት የተወጠረውን የወያኔ ፊኛ የኦሮሞው ደም ደማችን ነው፣ የአማራው ደም ደማችን ነው በማለት በአንድነት ተነስቶ አስተነፈሰበት። ያምት ለአንዱን የቁጥጥር ሰንሰለትን በጣጥሶ ጣለለት። ይህ ብቻ ሳይሆን በገፍ ለማሰርና ለመግደል በአጠቃላይ ትግሉን ለማፈል ያስችለኛል በሚል በሁለት ዓመት ጊዜ ውስጥ ሁለት ተከታታይ አስቸኳይ ጊዜ አዋጅ ቢያውጅም በየአቅጣጫው የተከታተለው የህዝብ ትግል እንደ ቋያ እሳት ሲለበልበውና ህዝብ ሞትን ንቆ እንደ ተነሳበት ሲረዳ በጣረ ሞቱ ላይ የደረሰው አገዛዝ አዎ በህዝብ ሰናል ጥልቅ ተሐድሶ ያስፈልገናል በማለት ህዝብን ሊደልል ሞከረ። ህዝብ ትግላችንን ከግብ ሳናደርስ ወይ ፍንክች ብሎ ወያኔን ከነገሳንግሱ ጠራርጎ አስወግዶ ለእውነተኛ ዴሞክራሲያዊ ስርዓተ ሽግግር የሚጀምርበትና ታሪካዊ የስልጣን ምንጭነቱን የሚያረጋግጥበት አዲስ ተስፋና የአዲስ ስርዓት አጥቢያ ላይ ደርሶ ነበር። በዚህ ተስፋ ሰጪ ሁኔታ ላይ ያለ ነበር በባዕዳን ሴራ የወያኔው ምልምል ኮሎኔል የለውጥ ኃይል ነው በሚል ጫጫታና ማሻሻጫ በላዩ ላይ የተሰየመበት። ሌላ ሀያልነቱን የያዘው አሜሪካም እያደር ማን አለብኝነት እንጂ በኢትዮጵያ ላይ የውጭ ፖሊሲውን መልሶ ለመመርመር ፈቃደኛ አልሆነም። እንዲያውም ይበልጥ በአገሪቱ ህልውና ላይ የተነሱ ጽንፈኞችንና ከሃዲ ምሁራንን በመጠቀም በሚያስከርም ትርክትና ትወና ያገዛዙን ካድሬዎችና የደህንነት ባለሟሎች የኢትዮጵያን ሰንደቅ ዓላማ አልብሰውና የህዝብን ድምጽ በማስጮህ ብዙዎች ውድ ሕይወታቸውን የከፈሉበትን የተጋዙበትንና የተሰቃዩበትን የትግል ውጤት ቀምተው የአገሪቱንና የህዝቧን ሉዓላዊ መብት ዳግም ረገጡ። አገሪቱንም ልክ ወያኔ በትግራይ ስም ይነግድ እንደነበረው አገሩን ወዳድና ወገኑን አክባሪ የሆነው የኦሮሞ ህዝብ የዘር ጥላቻ ማራገቢያ የአምባገነን አገዛዙን እድሜ ማራዘሚያ አድርጎ የሚጠቅም ብልጥነኝ ባይ ኮሎኔል እጅ አስገቧል። በ1983 ዓመተ ምህረት የኢትዮጵያ ህዝብ ወይም የወገን ኃይል በሌለበት የወያኔን ጎጠኛ ቡድን የሾሙበትን የማናለብኝ ድርጊት በ2010 ደገሙት። ባለቤቱ ያቀለለውን አሞሌ ነውና ዜጎች አገራቸውን ነቅተው ካልተከላከሉና የመጣውን አፈጮሌ ሁሉ ሙሴ ነው ብለው ከሰገዱ አያሉ ቀርቶ ደሃው ጎረቤትም አገርም ድንበራችንን ጥሶ ገብቶ ወታደሩን መሬታችን ላይ ማስፈሩ እኮ የታየ ሐቅ ከሆነ ሰንብቷል። በድጋሚ አጽንኦት ሰጥቶ መገንዘብ የሚያስፈልገው አገር መገንባት ታላቅ ራዕይ ይዞ ለሚነሳ የሚከብደውን ያህል በአንጻሩ ማጎብደድና ራስ ወዳድነት ስር ከሰደደ በጥቂት ህሊና ቢሶች በቀላሉ ሊፈርስ ይችላል። ትላንት የወያኔ መሳሪያዎች የነበሩ ናቸው ዛሬ መሳቂያ በሆነ ተረት ተረት መንጋ አሰማርተው ዜጎቿን እያሳረዱ የባዕዳንን መሰሪ ተልእኮ እየተወጡ ያሉት። አለመታደል ሆነ እንጂ በዚህ ጊዜ ነበር ወገን በተራበ አንጀቱ ግብር ከፍሎ ያስተማራቸው ምሁራን በረስ ቀንቶት ቤተ መንግሥት የገባውን ሁሉ ከማወደስ ይልቅ ህዝብን እኔ አውቅልሃለሁ ለሚል አምባገነን አሳልፎ ከመስጠት ይልቅ ዲሞክራሲያዊ መብቱ ተከብሮ በእኩልነት ላይ የተመሰረተ አገራዊና ህዝባዊ አንድነቱ ተጠብቆ ከማያባራ ተቆቃ እፎይታ አግኝቶ አገሩንና የራሱን የኑሮ ደረጃ የሚያሳድግበት እድል ባለቤት ለመሆን እንዲበቃ የትግሉ ፋና ወጊ መሆን ይጠበቅባቸው ነበር። የተወሳሰበውን አፍታቶና የተጣመመውን አቃንቶ ህዝብ የራሱ እድል ባለቤት ማድረግ አላፊነታቸው ነበር። በአገራችን ዛሬ ላይ የሆነው ግን ፍጹም ተቃራኒ ነው። ህዝብ ታግሎ ካወረደው ዘረኛ አገዛዝ አብራክ የወጣውን አፈጮሌ እንዲሰየምበት ያለምንም ሀፍረት ተባበሩ። በእነዚሁ ክፍሎች የክህደት ጭብጨባ ታጅቦ የትላንቱ የወያኔ ሰላይ ኮሎኔል በብርሃን ፍጥነት ቀለሙን ቀይሮ ቦታው ላይ ተቀመጠ። ይህ የጎጥ ክፍፍልን ለማጦዝ ቀደም ሲል አወልያን ያቆመ ጸረ ኢትዮጵያ ጸረ አማራ የትሮይ ፈረስ ድብቅ ተልእኮውን ለመወጣት ባገኘው ድል ተሳክሮ በዘር ጥላቻ የደነደኑ ኦነጎችን ከነትጥቃቸው ማስገባቱ አንሶት ጎራዲያችን በክርስቲያንና የአማራ ደም ይቀላል ባዩን ባለመንጫ ከሚዲያ መድረኩ በተቃዋሚ ሽፋን ከሻቢያ ጋር ገጥመው አርበኞችን ያሳፈኑና በውጭ ያለውን ማህበረሰብ በሐሰት ወሬ ገንዘቡን የዘረፉ ያንድነቱን ኃይል ለማዳከም ኦነግን ከመቃብሩ ያወጡ ቅጥረኞችን ጋዲ አንጃዎችንና አጠቃላይ ጸረ ህዝብ ግለሰቦችን በክብር ጠርቶ በሱሪያው አሰለፈ። ወትሮንስ ሹሙ በጸረ ህዝብነቱ ሰይጣንን የሚያስነቅ ባይሆን ኑሮ ያሉዋዎቹን ቀለበት አልፎ የደህንነት ቆልፍ ቦታ ላይ ባላስቀመጠው ነበር። አይነቁም በሚል ይመስላል 30 ጊዜ ኢትዮጵያን ስም ጠርቶ ዲስኩር ቢያበዛም ላይላዩን ይያባበልኩ ውስጡን አጥዳ ስልት አድርጎ እንደሚጠቀም ገና ከጧቱ የነቁበት ቢኖርም በመንጋ የሚነዳው ቀልብ ስካውን ሰቦለታል። ይኸው ሰሞኑን አጨብጭበው ለቤተ መንግስት ያበቁትና ተመክሮ ከስሜት ጉዞ ያላገዳቸው የእድሜ አዛውንቶች ኮሎኔሉ ስልጣን ከያዘበት ጀምሮ ስካውን ህዝብ ላይ ያደረሰ ያለውን በደል አናይም ብለው ድጋፍ ያሰባሰቡለት እየታዘብ ነው። የሚያስተውል ዜጋ ሰውር ያልሆነው ጉዳይ ኦፒዲዮ በሚል ወያኔ የፈጠረው የኦሮሞ ክንፍ ኦነግ በተወሰኑ ዓመታት አማራና ክርስቲያኑን ከኦሮሚያ ለማጥላት የዘር እልቂት ማካሄድ ማለት ነው በእቅድ ያቆየውን ዓላማ እያስፈጸመ ለመሆኑ በመከላከያ በጸጥታ በአስተዳደር ቆልፍ በሆኑ የኢኮኖሚ ተቋማትና ብልጽግና በሚለው ጉሮን ውስጥ የተሰገዘጉትን የኦሮሞ ጽንፈኞች ማየቱ ብቻ በቂ ነው። ኮሎኔሉ አገዛዙን በያዘባቸው ሁለት አመታት ውስጥ ባገርና በህዝብ ላይ የደረሰውን ፍጅት መከራና ግፍ ለተመለከተ ወያኔዎች እንዴት 27 አመት ወሰደባቸው ሳያሰኘው አይቀርም። አገዛዙን በያዘ አመት ባልሞላ ጊዜ ውስጥ 3 ሚሊዮን ዜጎችን በማፈናቀል በዓለም የመጀመሪያ ቦታ እንድትይዝ አድርጓታል። የደረሰላለው ዘርና ሃይማኖት ተኮር ጭፍጨፋ መንስኤ የሆነው ወያኔ ባገር ላይ የጫነውን ህጋራዊ ህገ መንግስቱን ላስከብር ነው የመጣሁት ማለቱ አነሰ ብሎ ሰሞኑን አገሪቱን እያመሱ ባሉ ጽንፈኞች ሴራ ተገደለ የተባለውን የኦሮሞ ዘፋኝ አጫሉ ሁንዴሳን ህልፈት ተከትሎ ባለምንጫውን መንጋ በአይሲዙ እያጓጓዙ በየከተማው አሰማርተው ዜጎችን በብሔራቸውና ሃይማኖታቸው ምክንያት የስም ዝርዝር ይዘው ቤት ለቤት እየሄዱ ህፃናት አዛውንት እርጉዝ ሴት ሳይሉ አረዱ። በታሪክ ታይቶ በማይታወቅ አረመኔነት ቀጥቅጣውና ከታስፈው ገደሉ። በመላ ቤተሰብ ላይ በር ዘግተው በሳት አነደዱ። የሰለቧቸውን ሬሳ ለኳንዳ ቤት ዘቅዝቀው ሰቀሉ። መንገድ ለመንገድ ጎተቱ። በሻሸመኔ አሩሲ ነገሌ ድሬዳዋ ሐረር ቡራዩ ለገጣፎ አጣዬ አሳሳ ጌዲዮ ወዘተ በተካሄደ የዘር ማጥፋት ሰለባ የሆነውን ህይወትና ንብረት ቤት ይቁጠረው። የኩሉ ህይወትና ንብረት ሲጠፋ በሻሸመኔ ከ800 በላይ የኦሮሚያ ፖሊሶችና የደቡብ እዝ አንድ ብርጌድ ከሻሸመኔ 7 ኪሎ ሜትር ርቀት የደቡብ እዝ ማዘዣና 27 ኪሎ ሜትር ርቀት ወንዶ ጥቃ ላይ አንድ ብርጌድ ያየር ኃይል ባለበት አገር ነው መንጋው ህይወት እንዲቀስፍ ንብረት እንዲያወድ የተለቀቀው። ዘረኛው ኮሎኔል መከላከያ ኃይሉን የሚጠቀመው አማራውን ለማጥቃት ሲፈልግ ብቻ መሆኑ ግልጽ ነው። አገዛዙ አማራውን ሲያጠቃና ሲያስጠቃ 28 የመከራ አመታት እንዳሳለፈ የተረዳው ጀነራል አማራው ከሚደርስበት ጥቃት ራሱን ይከላከል ዘንድ ለልዩ ኃይል የወሰኑትን ለማሰልጠን በመወከሩ ኩዴታ የተካሄደ በሚል ሰበብ ኮሎኔሉ ጦሩን ባህር ዳር ያስገባው በደቂቃዎች ውስጥ ነበር። ባንጻሩ ግን ኦሮሚያ በቁጥር ሺ ጊዜ ጠፍ የሚሆነው 31 ዙር ልዩ ኃይል ሰልጥኖ ሲመረቅ በተወሰነ የመረቃ ስነ ስርዓትም የተገኘው ኮሎኔል ጭራሽ በጸረ አማራነቱ የተኩራራ ነው የሚመስለው። ከዚህ ጋር የተያያዘ ሌላው ያገዛዙ አሳዛኝና ቀጣዛረኝነትን የሚያመለክተው ባለፈው አመትም ሆነ ሰሞኑን ከደረሰው የዘርፍ እጅት እንደታየው መከላከያው በቦታው የሚደርሰው ከበረደና ሰው ካለቀ በኋላ መሆኑ ነው። የኩል ወንጀል በህዝብና ባገር ላይ ሲደርስ ለምን ህግ አታስከብርም ተብሎ ሲጠየቅ እኔ የሰፈር ሚሊሻ አይደለሁም በሚልም ተፋልቋል። ይሄም ከወንጀለኞች ተርታ የሚያሰልፈው ብቻ ሳይሆን ምን ያህል ለህዝብ ንቀት እንዳለውም የሚያሳይ ነው። በሌላ በኩል በወያኔ ተቆጥቁቶ ያደገና ከቀድሞዎቹ አለቆቹ ጋርም ሲቆራረፍ መሰረታዊ መርሆዎች ላይ አንድ መሆኑ እየታወቀ እዚህ የተለየ ምን እንዲሆን ተበቃችሁ ነበር ለሚሉ ጥያቄው ለኛ ሳይሆን ትናንት የኖቤል ሽልማት ይሰጠው የዘመናችን ሙሴ ምን ትስየ ሲሉ ለነበሩና ዛሬም ጽንፈኞችን አሰረ በሚል በተለመደው ጭብጨባ የነጎዱትን ይመለከታል። ለመሆኑ ሲጀመር ጽንፈኞቹን ባለምንጭ አሸባሪዎችን የዘርና ሃይማኖት ማስተራጫ ጣቢያዎች ሳይቀሩ ማን ነው ከያሉበትና ከተበታተኑበት ግቡ ብሎ ያሰባሰባቸው? ማንስ ነው የደሃይቱን አገር አንጥራ ሀብት በሚሊዮኖች እያፈሰሰ አገር ውስጥ ኑሯቸውንና ደህንነታቸውን የተንከባከበው? የዘር ማጥፋት ዓላማቸውን ለማሳካት ባለምንጭ መንጋዎችን ሲያደራጁ ይሄውን የምናየውን እንደሚያስከትል ለቀድሞ የደህንነት ሹም ሚስጥር ሆኖበት አይደለም። እነዚህ አርመኒዎች የሰው ፍጡር መሆናቸውን አከራካሪ በሚያደርግ አርመኒነት በግፍ ሲያርዱ አለማስቆሙ ብቻ ሳይሆን ጭራሽ ራሳቸው ሊከላከሉ የሞከሩትን የሚያጠቃው ጦር ስልጣኑ ከፌደራል ተብየው በላይ ነው እያለን ነው። ባለፈው አመት በዘርና ሃይማኖታቸው ምክንያት ተናንት በግፍ የተጨፈጨፉትን አብዛኛው ኦሮሞዎች ናቸው ብሎ ሀፍረተቢስ ዘረኝነቱን ይፋ ያደረገውን ኮሎኔል ጎራዴያችን በክርስቲያንና የአማራ ደም ይቀላል ሲል የባጀውን የአረብ ተላላኪ ወደ አገር ያስገባውና የገንዘብ ድጎማ ያደረገለትስ ማን ሆነና ነው? ዛሬ ጽንፈኞችን አስሯልና ቆብ ይውለቀለት የሚባለው በዚህ አመት ጥቅምት ወር ላይ በዚሁ ግለሰብ ጥሪ ከ97 በላይ ንጹሃን ሲገደሉ መች በግለሰቡ ላይ እርምጃ ተወሰደ? ዛሬ ኮሎኔሉ ጽንፈኞችን ለመያዝ የተገደደው በስልጣኑ ስለመጡበት እንጂ ተይዘው ለፍርድ መቅረብ የነበረባቸው ይኩሉ ፍጅት ሳይደርስ ነበር። ያ ወደ ሐራሬ የፈረጠጠው ሰው በላ አብዮት ልጆቿን ትበላለች ብሎ ወዳጆቹን አልበላም እንዴ? የዛሬው ኮሎኔል ስልጣኔ ላይ መጥቶብኝ ብሎ ጥቂት ጓዶቹን ማሰሩን ተከትሎ የሚታየው ያብይን ደግፉ ጭብጨባ ጦሩን አስረህ ይዘህ ህዝቡን አታስጨርስ የሽግግር ሂደት አሁንኑ ይጀመር በሚል በተተካ ነበር። ደሞዙን ከፋዩ ህዝብ በሰበላ መንጋ ሲታረድ መከላከያውን እንደ ግል ንብረቱ ጠፍሮ ይዞ ግዴታውን እንዳይወጣ በማድረጉ በግፍ ላለቁት ተጠያቂ ለመሆኑ የህግ ባለሙያ መሆንን አይጠይቅም። ኮሎኔሉ በዚህ ኮቪድ መንቀሳቀሻ ባሳጣበት አስከፊ ወቅት ጦሩን ታንክ ሳይቀር አንጋግቶ የጎንደር ህዝብ ላይ ማንቀሳቀሱ ይታወሳል። ጦሩን መምዘዝ የሚቀናው አማራው ላይ ብቻ መሆኑ ነው። በኦሮሞ አሸባሪዎች ከደምቢዶሎ ዩኒቨርሲቲ የታገቱትና ብዙዎቹ ልጃገረዶች የሆኑት 17 የአማራ ወጣቶች መዳረሻቸው ከጠፋ እነሆ ከ8 ወር በላይ ሆናቸው። ኮሎኔሉ ጭራሽ መሰረት የሌለው የተምታታ መግለጫ በመስጠት አድበስብሶታል። ይባስ ብሎ የደረሱ ብለው የሚጠይቁትን ቤተሰቦች ሳይቀር በማሸማቀቅ አፋቸውን ሊያዘጋ ነው የሞከረው። ከሰሞኑ ደግሞ የደረሱ ለሚለው መልስ ሳይኖረው ከታጋቾቹ ጋር በተያያዘ ተጠርጣሪዎችን አስረናል ብሏል። አገዛዙ እስካሁን ባሳየው ባህሪ አገሪቱ በወሮ በላዎች፣ በኦነግ አሸባሪዎች፣ በሾማቸው ጽንፈኞች አነሳሽነት በቄሮ መንጋ ፍጅትና የንብረት ውድመት እንድትታወቅ ምንም ባለማድረግ በተግባር ትብብሩን አሳይቷል። ሌባ ክፍፍል ላይ እንደሚጣላው ዘረኞችም ቦምበር ሽሚያ ገበገብ ቢገጥሙ አያስገርምም። ኢትዮጵያን በማፍረስ ዓላማ የተቆራኙት ጠላቶቿ ሲስማሙ ነው መጨነቅ እንጂ ሲጣሉማ እሰየው ብሎ ይርቀስ ቅራኔያቸውን ይበልጥ በማባባስ አደገኛ ቀውስ ውስጥ የከተቷትን አገር ለማዳን መጠቀም ከብልህ ዜጎች የሚጠበቅ ነበር። እዚህ ላይ የምንለይበትን ግልጽ ለማድረግ ኮሎኔሉ ያሰራቸውን የኦሮሞ ጽንፈኞች አማራውና ኦርቶዶክስ ክርስቲያኑ ላይ ፍጅት ማካሄዳቸው ወይም የአገር ህልውና ላይ የተቃጣው አደጋ አሳስቦት ሳይሆን ከላይ እንዳልነው በስልጣኑ ላይ ስለመጡበት ብቻ ነው። እንዲያማ ባይሆን ኖሮ የባልደራሱ መሪ በመዲናዋ ነዋሪዎች ላይ የሚካሄደውን የአንድ ብሔር ባለቤትነትን፣ የመሬት መቀራመትን፣ በውድቅት ለሊት ቤታቸው በባለጊዜዎች እየፈረሰ ሜዳ ላይ የሚበተኑ ዜጎችን ጉዳይ በማጋለጡና የአዲስ አበባ ነዋሪ ራሱን በራሱ የማስተዳደር መብቱ ይከበር በማለቱ የሚያሳስረው ሆኖ አይደለም። ሌሎችንም እንዲሁ የኦሮሞ ጽንፍ ያልሆኑ የድርጅት መሪነን የሚሉ ግለሰቦች ምናልባት ከመቀሌ የስልጣን ተቀናቃኞቹ ጋር በተያያዘ ሆነም አልሆነም አስሯል። ሌሎችም ብዙ ስማቸው ያልታወቀ እንዲሁ መታሰራቸው ምስጢር አይደለም። ዋና አላማው እሱ ከሚያዘው ፓርቲ ያልተጠቃለሉትን አፋቸውን አዘግቶ ብልጽግና እያለ በሚጠራው የወዴት ጥርቅም አማካኝነት ፍጹም አምባገነን ሆኖ የሚወጣበትን መንገድ ለማመቻቸት ነው። የሰሜኑ ጫፍ ጥብቅ ወዳጁም በእንዲህ አይነቱ ሸብጥ የተካነ በመሆኑ ትልቅ አርአያ እንደሚሆነው መገመት አያዳግትም። ቀደም ብሎ ኢሳይያስ የፈጠራቸው የአድዋ ጦት ልጆቹ በለስ ቀንቷቸው ወንበር ይዘው ወፈር ሲሉ ዞር በል ብለው ከኢትዮጵያ ካስወጡት ከሀያ ዓመት በኋላ ልክ እንደ ሟቹ የወያኔ መሪ በአድናቆት የሚሽቆጠቆጥለት በማግኘቱ እሱም በለስ ቀንቶታል ማለት ይቻላል። በአንድ በኩል ከኢትዮጵያ ያገኘ የነበረው ጥቅም መልሶ ማስጠበቅ እድሉ በመስፋቱ፣ በዚያ በኩል እሱን በማስወገድ የትግራይ ትግርኝ ህልሙን እውን ለማድረግ ሲንደፋደፍ የቆየውን የመቀሌ በረሮ ቢያንስ ክንፉን መስበር ይቻላል የሚል እምነት በመያዙ ፍላጎቱን ሁለቱን ከተሞች ላይ ቤትና ታች ቤት ካደረገው ኮሎኔል ጋር አይመክርም ማለት አይቻልም። ኢትዮጵያ ዛሬ በአራቱም ማዕዘን በብሔር ጽንፈኞች በተቀሰቀሰ ቀውስ እየተዋወከች ያለችበትና ህልውናዋም ከፍተኛ አደጋ ላይ የወደቀበት ሁኔታ ላይ ትገኛለች። ዜጎቿም በብሔራቸውና ሃይማኖታቸው ምክንያት ያለ ተከላካይ እየተፈጁ ነው። በማንነታቸው በሚያፍሩ በብሔር ጥያቄ ሽፋን በበታችነት ስሜት ታውከው ሲያውኳት የቆዩ ዘረኞች በባዕዳን ሰፊ ድጋፍ ታጥቀውና ጉልበት አግኝተው ዜጎቿንም በመቶ የሚቆጠሩ የዘር ፓርቲዎች በማራባት በመከፋፈልና በማዋከም አቅም አሳጥተው በትረ መንግስቱን በነፍጥ ከያዙ 30 ዓመት በኋላ አገራችንን እዚህ ደረጃ ላይ ሊያደርሷት በቅተዋል። አሁን መቀሌ ላይ የመሸገው አውሬ የዘረጋው ዘረኛ አስተዳደር በተረኛ ኮሎኔል ትኩስ ጉልበት አግኝቶ የገሃነምን በር በወገኖቻችን ላይ ከፍቶባቸዋል። የወያኔ ግርፍ ነውና መሰሪነትን ይበልጥ ተክኖበት ብዙ የአገሪቱን ዜጎች በቃላት እያጃጃለ አባቶቻቸውና አያቶቻቸው በደምና ጥንታቸው ዋጋ ከፍለው ባቆዩት አገር ልጆቿን የባርነት ቀንበር ሊጨንባቸው ሁኔታዎችን እያመቻቸ ይገኛል። ሀገሪቱም በሹም የምትገዛ በመሆኗ ሉዓላዊነቷን ካጣች እንዲሁ ቆይታለች። ኦሮሞውን ከአማራው፣ ኦርቶዶክስ ክርስቲያኑን ከሙስሊም ደም ለማፋሰስ 30 ዓመት ባዘኑ፣ ሆኖም ብዙሃኑ ኢትዮጵያውያን ለረጅም ዘመናት የተሳሰረና የተጋመደ ኢትዮጵያዊ ማንነትና የጋራ ታሪክ ያላቸው በመሆኑ በስልጣን ላይ ያሉ ቡድኖችና ጽንፈኞች በዘረጉት ወጥመድ ውስጥ አልገቡም። ዘረኞች እቅዳቸውን ሲያከሽፍባቸው መጥረቢያና ቆንጨራ የታጠቀ በዘር ጥላቻ የወጠሩትን የቄሮ መንጋ በትራክ እያጓጓዙ አዘመቱ። መታወቅ ያለበት ዋና ጉዳይ የኦሮሞ ጎረቤት በሌላ ብሔር ጎረቤቱ ላይ አልተነሳም፣ እንዲያውም ብዙዎችን ደብቆ ሕይወታቸውን ለማትረፍ ሞከረ እንጂ። በጥላቻ ስብከት አነሁልለው ሕዝብን የሚያሳርዱት አገዛዙ በተለያየ ሥልጣን እርከን ያስቀመጣቸው ዘረኞች ናቸው። ከአማራና ከክርስቲያን የጸዳች ኦሮሚያን ገንጥለን የራሳችን መንግሥት እንመሠርታለን የሚሉ በአንድ በኩል፣ ኢትዮጵያን በገዳ ሥርዓት ወይም በኦሮሞ የበላይነት መግዛት ይቻላል የሚሉ በሌላ በኩል የበላይነትን ለመያዝ መጠላለፍ ቢኖርም ሁሉም አማራውንና ክርስቲያኑን የሚያጠቁ ናቸው። በሌላ በኩል የተፈጠረውን ቀውስ በማስፋት ወያኔ ስልጣን የማስመለስ ቅዠቱን እውን ለማድረግ በቀውስ ውስጥ የሚታየው አሻራው ብቻ ሳይሆን መዋቅሩም መሆኑ ምስጢር አይደለም። አገዛዙና በወያኔ መሃል የተፈጠረው ልዩነት እየከረረ መምጣቱን ከመያስተላልፉት የቃላት ጦርነት አልፎ መቀሌ የመሸገው አውሬ አገዛዙ ጥቃት ሊሰነዝርብን ነው በሚል ወጣቱን ለወታደራዊ ግዳጅ ጠርቷል። ኮሎኔሉ መጀመሪያስ ቢሆን መቀሌ ሄዶ እነመለስን ከመዋደስ ይልቅ ይህን ራሱን እንደ ገለልተኛ ሀገር አስቀምጦ በሕግ ሳይገዛ በጀት የሚሻማውን ቡድን መስመር ባስያዘ ነበር። በዚህም ተባለ በዚያ ከላይ ለመጠቆም እንደሞከረው እነዚህ ጸረ ኢትዮጵያ ኃይላት ዝም ተብለው ከተለቀቁ የሚያስከትሉት ጉዳት እንዲህ በቀላሉ የሚታይ አይሆንም። የውጭ ኃይሎችም እኩይ ተግባር እንደዚሁ ለቀውሱ መባባስ ነዳጅ የሆነ መጥቷል። እናም የደርሰናል ለሚለው ጥያቄያችን መልሱ በእኛ በኩል ፍንትው ብሎ የሚታይ መሆኑን ከዚህ በላይ ለማሳየት ሞከረናል። ይህ ከሆነ ቀጣይና ወሳኝ የሆነው ጉዳይ ምን መደረግ አለበት ለሚለው የምንሰጠው ምላሽ ነው። በመሆኑም በመጀመሪያ ያንድነቱ ኃይል ወጥ የሆነ የመፍትሄ ሐሳብ ይዞ መገኘት የሚጠበቅበት ሲሆን አገር ለማዳን የሚደረገውን እንቅስቃሴ ትክክለኛ አቅጣጫ በማስያዝ አመራር መስጠት፣ መቀራረብና መደራጀት ከተቀዳሚ ስራዎቹ መካከል ጥቂቶቹ ናቸው። የአንድነት ኃይሉን አሁን ካለበት ድክመት በአፋጣኝ እንዲወጣ ማድረግ ከሁኔታው አስገዳጅነት አንጻር ወሳኝ ነው። በዚህ ደረጃ በተለይ ምሁራን አገራቸው ከነሱ ብዙ ተጠብቃለችና ወደ ኋላ መለስ ብለው ያለፈውን መንገዳቸውን መመርመርና አገራችን በአሁኑ ሰዓት ቀድሚያ የምትሰጠው ለርዕዮተ ዓለም ወይም ለቡድን የፖለቲካ ስልጣን ሳይሆን ለህልውናዋ መሆኑን በመረዳት ብዕራቸውን ለቀቢጸ ተስፋ ሳይሆን ይህችን ታሪካዊ አገር ለማዳን ቢያነሱና በጋዜጠኛ መሳይ ያገዛዙ ካድሬዎች ጫጫታ፣ የማህበራዊ ሚዲያ ቅንጥብጣቢ ዕውቀትና በዘረኞች ወከባ የተወናበደውንና በቀውስ ተዋክቦ መንገዱ የጠፋውን ወገናቸውን አቅጣጫ ቢያሳዩት ታግሎ አገሩን ከጠላት እጅ ማላቀቅ አያቅተውም። አገራችን አሁን ካለችበት ዘርፈ ብዙ ችግርና እያንዣበበባት ካለው የህልውና አደጋ ልትወጣ የምትችለው ሉዓላዊነቷ ሲከበርና በዲሞክራሲያዊ ስርዓት ላይ የተገነባ የህዝብ አንድነት እውን ሲሆን ብቻ ነው። ዘመናትን ያስቆጠሩ ያስተሳሰሩና አንድ ያደረጉ እሴቶች ያሉትና በአንድነት በመኖር ረጅም ታሪክ ያላቸው በመሆኑ ተብትበው የያዙትን ችግሮች ምንጭ ነቅሶ በማውጣት በግልጽ ተወያይተውና ተደራድረው መፍትሄዎቹን በጋራ የህግና አብሮ የመኖር ስርዓት ለመቅረጽ ሲችሉ ብቻ ነው። ለዚህም ነው ከአምባገነን ስርዓት ወደ ዴሞክራሲያዊ ስርዓት የሚያሸጋግር የሽግግር ሂደት እውን መሆን ይኖርበታል የምንለው። ይህን ስንል ሽግግሩ አልጋ ባልጋ ይሆናል እያልን አይደለም። ብዙ ውጣ ውረዶችና ፈተናዎችም ይገጥሙታል። ሆኖም ግን ወደ እውነተኛ ዴሞክራሲ፣ የጠነከረ አንድነት፣ ሰላምና መረጋጋት የሚወስደው መንገድ ይኸው ብቻ በመሆኑ ነው። ኢትዮጵያን ለማዳን የተባበረ ክንዳችን ይጠንክር። ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመው በደልን የጠላው የጨለማው መብራት የእውነት ብርሃን ፋናው እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናቸንፋለን ግንባርክን አሳየ ግንባርክን አሳየ።